ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 28 2012 ዓ.ም ምረት ዝግጅታችን ጀመረ። የትግራይ ክልል መንግስት በሳውዲ አረቢያ በችግር ውስጥ የሚገኙ የክልሉ ተወላጅ ስደተኞች ወደ ሀገራቸው እንዲመለሱ የፌደራል መንግስት ፈቃደኛ ባለመሆኑ በቀጥታ ከሳውዲ ወደ መቀሌ ቢመጡ እንቀበላቸዋለን የሚል ደብዳቤ ለሳውዲ ንጉሳዊ ቤተሰብ ላከ። በደብዳቤው ላይ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር ካሳሁን ብርሃኑን ጠይቀናል።
በማሻማ ሁኔታ እንዲህ አይነት ግንኙነት አካሄዶችን በምንም መመዘኛ ለክልል መንግስታት ህገ መንግስቱ አልሰጠም። ህገ መንግስቱን የሚጻረር አካሄድ ነው ምክትል ፕሬዚዳንት የተከተሉት ብዬ ነው የማስበው።
በሌላ በኩል የኢፌዴሪ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ደግሞ 2000 ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው የመመለስ ስራ እየተሰራ መሆኑን ገልጿል። የአዋሽ ወንዝ ሙላት በምስራቅ ሸዋና ባሪሲ ዞኖች ያስከተለው ጎርፍ ለ20000 ሰዎች መፈናቀል ምክንያት ሆኗል። ድሬዳዋ ውስጥ የሚደረገው የአደንዛዥ እጽ ዝውውር አሳሳቢ መሆኑን የድሬዳዋ ከተማ ፖሊስ አስታውቋል። እነዚህንና ሌሎች ዘገባና ትንታኔዎችን ከምሽቱ ዝግጅታችን ታደምጣላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የትግራይ ክልል መንግስት ካቢኔ የፌዴሬሽን ምክር ቤት ሊያካሂደው ያቀደው አስቸኳይ ስብሰባን አስመልክቶ መግለጫ አውጥቷል። ሙልጌታ አጽባ ዝርዝሩን ይዟል።
የትግራይ ክልል መንግስት ካቢኔ የፌዴሬሽን ምክር ቤት ሊያካሂደው ያቀደው አስቸኳይ ስብሰባን አስመልክቶ መግለጫ አውጥቷል። መግለጫው በትግራይ ክልል ሊካሄድ የታቀደው ምርጫ ቅድመ ዝግጅቶች ማለቃቸው በመግለጽ ምርጫው ማደናቀፍ አይቻልም ብሏል። የክልሉ ካቢኔ ማምሻውን ባወጣው መግለጫ ፌዴሬሽን ምክር ቤት በደብዳቤ የክልሉ ምርጫ እንዲቆም አስጠንቅቆ እንደነበርና በጊዜው ምላሽ እንደተሰጠው የገለጸ ሲሆን ምክር ቤቱ ባልተለመደ መንገድ አጀንዳው ያልታወቀ አስቸኳይ ስብሰባ ጠርቷል ብሏል። በሕገ መንግስቱ መሰረት የሚካሄደው የክልሉ ምርጫ ለሰከንድም አይቋረጥም ሲል ገልጿል። የትግራይን ምርጫ ለማስቆም ወይም ለማደናቀፍ የፌዴሬሽን ምክር ቤት የሚወስደው ማናቸውም ውሳኔ እንደ ጦርነት አዋጅ ይቆጠራል ብሏል መግለጫው። በዚህ ምክንያት ለሚፈጠረው ችግር ተጠያቂው የፌዴሬሽን ምክር ቤትና ጠቅላይ ሚኒስትሩ መሆናቸው ወዳጅም ጠላትም ሊያውቀው ይገባል በማለትም ገልጸዋል። ምርጫው እንዲሳካ የኢትዮጵያ ብሔር ብሔረሰቦችና ህዝቦች እንዲሁም የዓለም አቀፍ ማህበረሰብ እንዲያግዙም ጥሪ አቅርቧል። የፌዴሬሽን ምክር ቤት በትግራይ ክልል የሚካሄደው ምርጫ የህገ መንግስታዊ ነው፣ ሊቆም ይገባል በማለት ደብዳቤ ወደ ክልሉ ልኮ ነበር። በተጨማሪ ምክር ቤቱ የሚወያይበት አጀንዳ ያልታወቀ አስቸኳይ ስብሰባ ጠርቷል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
የኢዴፓ አመራር አባል የሆኑት አቶ ልደቱ አያሌው በሌላ የክስ መዝገብ ዛሬ ፍርድ ቤት ቀርበዋል። አቃቤ ህግ እጃቸው ላይ የተገኘ ሰነድ ህገ መንግስቱን ለመናድ አልሞ የተዘጋጀ ነው በማለት ክስ ለመመስረት ምርመራ ላይ መሆኑን ለችሎቱ አስረድቷል። ፀሐይ ዳምጠው ዝርዝሩን ይዛለች።
የኢትዮጵያ ዲሞክራሲያዊ ፓርቲ አዴፓ አመራር አባል የሆኑት አቶ ልደቱ አያሌው ዛሬም ፍርድ ቤት ቀርበው ጉዳያቸው መታየቱ ተገልጿል። አቃቢ ህግም በችሎቱ ተገኝቶ እጃቸው ላይ የተገኙ ሰነዶችን ተከትሎ ክስ ለመክፈት እየመረመረ መሆኑን ለችሎቱ አስረድቷል ሲሉ የአዴፓ ፕሬዝዳንት አቶ አዳነ ታደሰ ለአሜሪካ ድምጽ ገልጿል።
የሚያስከፍ ነገር አልተገኘበትም በሚል ፍርድ ቤቱ መዝገቡ ደርሶት ነበር። ሆኖም ፖሊስ ውሳኔውን ተግባራዊ ሊያደርግ ባለመቻሉ ዋስትና ጥያቄ አቤቱታ አስገብተን ነበር። በዛ መሰረት ዛሬ 4 ሰዓት ላይ አቶ ልደቱ ችሎት ቀርበው ጉዳዩ ተፈተ ሲጀምሩ አቻዴግ እንደ መከራከሪያ አድርጎት ያቀረበውን ሰውነቱ የሽግግር ሰነድ በማዘጋጀት እና ሰነዱ ወደ ማጡ የሚመጣ በማዘጋጀት በህገ ወጥ መንገድ መንግስትን ለመገንበት ሰው ተንቀሳቅሷል። በዚህም የሰው ህይወት ጠፍቷል፣ ንብረት ወድሟል በሚል ዋስትናውን እንዲከለከል ጥያቄ ያቀርበው ፍርድ ቤቱ ደግሞ ውሳኔውን ለመወሰን የምርመራ መዝገቡን አቅርቡልኝ ሲል አቃቢ ህግ ፖሊስም የምርመራ መዝገቡ እጃችን ላይ ያለ ወደ ፌደራል ተልኳል በሚል አቢ መልስ ሊሰጡ ፍርድ ቤቱ በማስገደድ ለ8 ሰዓት ይዘው እንዲቀርቡ ትእዛዝ ሰጣ። 8 ሰዓትም አቃቢ ህግ ፖሊስም ያንን የምርመራ መዝገብ ይዘው መቅረባቸው ፍርድ ቤቱ በጉዳዩ ላይ ለመቀረጫ ጊዜ ነገ 8 ሰዓት መገቡን ይዛችሁ ቀረቡ። መገቡ ነገ 8 ሰዓት መቅረብ ካልቻለ ባለው ሁኔታ ላይ ፍርድ ቤቱ ውሳኔ ለመወሰን ይገደዳል። ውሳኔ እንዲሰጥ ነው።
የአቶ ልደቱ አያሌው ጠበቃ ለደንበኛቸው ዋስትና እንዲፈቀድላቸው ለፍርድ ቤቱ አመልክተዋል። የቢሾፍቱ ከተማ አቃቢ በኩሉ አቶ ልደቱ አያሌው የአርቲስት አጫሉ ሁንዴሳ ግድያን ተከትሎ አመጽና ሁከትን በመቀስቀስ በህገወጥ መንገድ የመንግስት ምስረታ ለማከናወን አቅደው በመንቀሳቀስ ተጠርጥረው በቁጥጥር ስር መዋላቸውን ለችሎቱ ገልጿል። የሁለቱን ክርክር የተከታተለው ፍርድ ቤት መዝገቡን መርምሮ ብይን ለመስጠት ለነገ ከሰዓት ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ፀሐይ ዳምጤ ከአዲስ አበባ።
በኢትዮጵያ የኮቪድ-19 ዕለታዊ መረጃ ዜና ባለፈው 24 ሰዓት ውስጥ ለ20778 ሰዎች የኮሮና ቫይረስ ምርመራ ተከናውኖ 804 ሰዎች ላይ ቫይረሱ እንደተገኘ ማምሻውን ከጤና ሚኒስቴር ያገኘነው መረጃ አመልክቷል። በዚሁ የ24 ሰዓት ጊዜ ውስጥ የ10 ሰዎች ህይወት በኮቪድ-19 ሳቢያ ማለፉንም መረጃው ያሳያል። ከሞቱት ሰዎች መካከል 6ቱ በአዲስ አበባ ሲሆኑ 2 በአማራ ክልል አንድ በድሬዳዋ ከተማ አንድ ሰው በደቡብ ክልል የጤና ማዕከሎች የተገኙ መሆኑን ነው መረጃው የሚጠቁመው። ኤርትራ ውስጥ በተለያዩ አካባቢዎች የታየው የበረሃን በጣ ወረርሽኝ በግጦሽና በሰብል ላይ ጉዳት ከማድረሱ አስቀድሞ ለመቆጣጠር ጥረት እየተደረገ መሆኑ ተገለጸ። ህዝቡ፣ አስተዳደሮቹ፣ የመከላከያ ኃይሉና የግብርና ባለሙያዎች በህብረት እየሰሩ መሆኑን የግብርና ሚኒስቴሩ ማስተዋወቁን የገለጸው ዘጋቢያችን ብርሃነ በርሄ ይኸው ጥረት ያን በጣ ወረርሽኝ አደጋ እስከሚወገድ እንዲቀጥል ጥሪ ማቅረቡን አክሎ ካስመራ ቀጣዩን አጠናቅሯል።
ካለፈው ሳምንት ጀምሮ በተለያዩ የኤርትራ ክፍሎች በንዑስ መጠን መታየት የጀመረው የበረሃን በጣ ወረርሽኝ ወደ ተለያዩ የሀገሪቱ ክፍል እየተስፋፋ በመሆኑ ያን በጣ መንጋውን በቁጥጥር ስር ለማዋል በውህደት እየተሰራ እንደሆነ የኤርትራ ግብርና ሚኒስቴር አስታውቋል። ካለፈው እሁድ ነሐሴ 24 ጀምሮ በአንሰባሪጅን መከሰት የጀመረውን የአንበጣ መንጋ ቁጥጥር ስር ለማዋል በሶስት ወረዳዎች ከ300 በላይ ሄክታር ላይ ሰፊ የቁጥጥር ስራ እየተሰራ እንደሆነ ተገልጿል። በተመሳሳይ ባለፉት 3 ቀናት በሰሜናዊ ቀይ ባህር ሪጅን በአፍአበት ሽዕብና ፎሮ የታየውን መንጋ ለመቆጣጠር በተጀመረው ስራ ከ400 በላይ ሄክታር ሰፊ የቁጥጥር ስራ እንደተሰራና የቁጥጥር ስራውም እንደሚቀጥል ተገልጿል። በማዕከል ሪጅን የታየው መንጋ በግጦሽና በሰብል ላይ ጉዳት ሳይ አድርስ በቁጥጥር ስር ለማዋል ከነሐሴ 23 ጀምሮ የመከላከያ ኃይል መስተዳድሮችና የግብርና ባለሙያዎች ሰፊና የተዋሃደ የቁጥጥር ስራ እየሰሩ እንደሆነ ያመለከተው የግብርና ሚኒስቴር በ10 የገጠር አካባቢዎች ከ700 በላይ ሄክታር የሚሸፍን ያንበጣ መንጋ ላይ በተወሰደው ጸረ ተባይ መድኃኒት የመርጨት ስራ ቁጥጥር ስር እንደዋለና ወረርሽኙን የመመከት ስራው እየቀጠለ እንደሆነ ገልጿል። በደቡብ ሪጅን በድባሯ ለቀምሐረና ሰንአፈ ወረዳዎች በትንሽ ቁጥር የታየው የበረሃ አንበጣ በቁጥጥር ስር እንደዋለም የግብርና ሚኒስቴር ጨምሮ አስታውቋል። ብርሃነ በርሀ የአሜሪካ ድምጽ ከአስመራ።
የቀድሞው የማሊ ፕሬዚዳንት ኢብራሂም ቡባካር ኬይታ ዋና ከተማዋ ባማኮ የሚገኝ ሆስፒታል ለሕክምና መግባታቸው ተሰማ። ኬይታ የታመሙትና ሐኪም ቤት የገቡት ያመጹባቸው ወታደሮች ባካሄዱት መፈንቅለ መንግስት ከስልጣናቸው አውርደው እስር ቤት ባስገቧቸው በ10ኛ ቀናቸው መሆኑ ነው። የ75 ዓመቱ የቀድሞው መሪ ምን እንደታመሙም ሆነ የህመማቸው ይዞታ ምን ደረጃ ላይ እንዳለ በዝርዝር የተገለጸ ነገር የለም። የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል CDC በ50ዎቹ የሀገሪቱ ክፍለ ግዛቶችና በርካታ ትላልቅ ከተሞች በሙሉ የጤና ባለስልጣናት የኮሮና ቫይረስ መከላከያ ክትባት እንደ አውሮፓውያን አቆጣጠር ህዳር 1 ለማከፋፈል ዝግጅት እንዲያደርጉ ማሳሰቡን አረጋገጠ። ፕሬዝዳንታዊ ምርጫው ከሚካሄድበት ዕለት ከሁለት ቀን በፊት ማለት ነው። CDC ባለፈው ሳምንት ሐሙስ ባለ 4 ገጹን ማሳሰቢያ ለክፍለ ግዛቶቹ መላኩና እስከ አውሮፓውያኑ ጥቅምት 1 የክትባት እቅዶቻቸውን እንዲያረቁ መጠየቁን ትናንትና በቀዳሚነት የዘገበው መክላች የተባለው የዜና አገልግሎት ነው። የCDC ዲሬክተር ሮበርት ሬድፊልድ ኒውዮርክ፣ ቺካጎ፣ ፊላዴልፊያ፣ ሂውስተን እና ሳን አንቶኒዮ ከተሞችን ጨምሮ ለሀገሪቱ ግዛቶች በጠቅላላ ማሳሰቢያውን መላካቸውን ኒውዮርክ ታይምስ ዘግቦታል። የጤና ጥበቃ ባለሙያዎች ዘላቂ የጤና ክብካቤ የሚያስፈልጓቸው ህሙማን ማዕከል ሰራተኞችና ሌሎችም የግድ ስራቸው ላይ መገኘት ያለባቸው ሰራተኞች እንዲሁም የብሔራዊ ጸጥታ ሰራተኞች በክትባቱ አሰጣጥ ቅድሚያ እንደሚኖራቸው የሲዲሲ ማሳሰቢያ ያመለክታል ተብሏል። በተጨማሪም እድሜያቸው ከ65 ዓመት በላይ የሆኑ አሜሪካውያን የውህዳን ማህበረሰብ አባላት ቀደምት አሜሪካውያን በፍላጎት የሚገኙ ሰዎችን ቅድሚያ እንደሚያገኙ ነው ሲዲሲ ያከለው። ሲዲሲ ይህን ማሳሰቢያ ማውጣቱ ይፋ በሆነበት ወቅት የብሔራዊ አለርጂና የተላላፊ በሽታዎች ኢንስቲትዩቱ ዲሬክተር ዶክተር አንቶኒ ፋውቺ በአመቱ ማለትም በዚህ የአውሮፓውያን 2020 ማብቂያ ለጉዳት የማያጋልጥና የሚሰራ ክትባት ይገኛል ብለው እንደሚተማመኑ ከመናገራቸው ጋር ተገጣጥሞ ተገኝቷል። ይሁን እንጂ አንቶኒ ፋውቺ ባለፈው ሳምንት ለሬይተርስ በሰጡት ቃለ መጠይቃቸው አንድ እንዲሆን የማንፈልገው ነገር አንድን ክትባት አዋጭነቱን የሚያሳይ ምልክት ሳይገኝ በጥድፊያ እንዲወጣ መፍቀድን ነው ብለዋል። ይህ ሊያስከትል የሚችለው አንድ አደጋ ክትባት በችኮላ እንዲወጣ ወይም ስራ ላይ እንዲውል ከተፈቀደ ሌሎችም ኤክስፐርቶች ክትባቶችን በሰው ላይ የሚደረጉ ሙከራዎቻቸው ሳይጠናቀቁ ስራ ላይ እንዲውሉ መፍቀድ ህዝብ ላይ የጤና አደጋ ሊደቅን ይችላል፣ ክትባት አንፈልግም የሚለውን ስሜት ይበልጡን ለጠናክረው እንደሚችል ስጋታቸውን አሰምተዋል። ያንዳንዶቹ ክፍለ ሀገሮች የጤና መምሪያዎች ህዝቡን ስለ ክትባቶቹ ለማስተማር ለማከፋፈል ነዋሪዎችንም ለመከተብና ለመከታተል የሚያስችል በቂ የሰራተኛም ሆነ የገንዘብና የቁሳቁስ አቅም እንደሌላቸው ከወዲሁ ማስታወቃቸው አሶሺየትድ ፕሬስ ዘግቧል። በቅርቡ ኤፒና የህዝባዊ ጉዳዮች ምርምር ማዕከል የተባለ አካል በጋራ ባወጡት የህዝብ አስተያየት ጥንቅር ከጠቅላላው አሜሪካውያን ውስጥ ክትባቱ ከተገኘ ወስደዋለሁ እንጂ ያሉት ግማሹ ብቻ ናቸው። የቀድሞ የኢጣሊያ ጠቅላይ ሚኒስትርና የሚዲያ ባለሀብቱ ሲልቪዮ በርሉስኮኒ ኮሮና ቫይረስ እንደያዛቸው ተሰማ። የፎርዛ ኢጣሊያ ፓርታቸው ቃል አቀባይ በርሉስኮኒ ሁለት ጊዜ ተመርምረው ሁለቱም ቫይረሱን እንዳሳየ ገልጿል። ነገር ግን ይህንን ስሜትም ሆነ ትኩሳት የላቸው ሚላን አጠገብ ከሚገኘው ቤታቸው ስራቸውን እየሰሩ ናቸው ብሏል ቃል አቀባዩ። ሁለት ልጆቻቸው ቫይረሱ በመርመራ እንደተገኘባቸው ነው ዜናው የገለጸው። የ84 ዓመቱ ሲልቪዮ በርሉስኮኒ ኮሮና ቫይረስ ያገኛቸው ሳርዲኒያ ደሴት ላይ በሚገኘው የተንደላቀቀ ማረፊያቸው ረፍት ላይ ሳሉ ሳይሆን አይቀርም ተብሎ ነው የተጠረጠረው። እዚያ ከተገናኙቸው ጓደኞቻቸው በኋላ ቫይረሱ በመርመራ የተገኘላቸው እንዳሉ ነው የተሰማው። የኮሮና ቫይረስ ወረርሽኝ መጀመሪያ አብዝቶ ካጠቃቸው የአውሮፓ ሀገሮች አንዷ የሆነችው ጣሊያን ወደ ወትሯዊ ኑሮ ለመመለስም ከአህጉሩ ቀዳሚ ለመሆን ተስፋ አድርጋ የነበረ ቢሆንም የቫይረሱ ተያዦች ቁጥር አሁን በአሳሳቢ ሁኔታ እየጨመረ መጥቷል። ታዋቂ ሰዎችና ፖለቲከኞች ለቫይረሱ እየተጋለጡ መሆኑ የተደቀነባትን አደጋ አብልቶ የሚመሰክር እንደሆነ እየተገለጸ ነው። በደቡብ አፍሪካ የፕሪቶሪያ ከተማ የጤና ሰራተኞች በቂ ደሞዝ አይከፈለንም፣ ከተዋሲያን መጠበቂያ ቁሳቁስ እጥረትም አለብን ብለው የተቃውሞ ሰልፍ ማድረጋቸው ተገልጿል። በሀገሪቱ የሚገኙት የተረጋገጡ የኮቪድ-19 ተያዦች እና በበሽታው የሚሞቱ ሰዎች አሃዝ በቅርቡ እየቀነሰ ይሁን እንጂ አሁንም በቫይረሱ ተጠቂዎች ቁጥሯ ከዓለም አምስተኛነቱን እንደያዘች ነች። የዩናይትድ ስቴትስ የዲሞክራቲክ ፓርቲው ፕሬዝዳንታዊ እጩ ተፎካካሪ ጆ ባይደን ዛሬ ወደ ዊስካንሰን ከኖሻ ከተማ ይጓዛሉ። ከሁለት ቀናት በፊት ፕሬዝዳንት ዶናልድ ትራምፕ ከተማይቱን ጎብኝተዋል። ባይደን በከኖሻ ቆይታቸው ህዝባዊ ስብሰባ እንደሚያደርጉና እንደሚያነጋግሩ ተገልጿል። የውይይቱ ዓላማ በሚሽገን ሃይቅ ላይ በመትገኘው 100 ሺህ ህዝብ የሚኖርባት ከተማ አሜሪካውያንን ለማቀራረብና ለተደቀኑት ፈተናዎች አብሮ መፍትሄ ለመፈለግ ነው ሲል የሚስተር ባይደን የምርጫ ዘመቻ አስታውቋል። ከነሻን ማክሰኞ ለተገበኙት ፕሬዚደንት ትራምፕ ጥቁር አሜሪካዊ ጄኮብ ብሌክ በነጭ ፖሊስ በሰባት ጥይት መመታቱን ተከትሎ በተጫረው ተቃውሞና ሁከት የወደሙና የተጎዱ ህንጻዎች ያሉበትን አካባቢ ተዘዋውረው መጎብኘታቸው ይታወሳል። አድማጮች ለሰዓቱ ያለን ዜና በዚህ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ1240 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 28 2012 ዓ.ም ምሽት ፕሮግራም ነው። ስግስታችንን በፌስቡክ ላይቭ አት ቪያም ሀሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የትግራይ ክልል ምክትል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በሳውዲ አረቢያ በችግር ውስጥ የሚገኙ የክልሉ ተወላጅ ስደተኞች ወደ ሀገራቸው እንዲመለሱ የፌደራል መንግስት ፈቃደኛ ባለመሆኑ ቀጥታ ከሳውዲ ወደ መቀሌ ቢመጡ እንቀበላቸዋለን የሚል ደብዳቤ ለሳውዲ ንጉሳዊ ቤተሰብ ላኩ። የኢፌዲ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ደግሞ 2000 የሚሆኑ ኢትዮጵያውያንን ከሳውዲ አረቢያ ወደ ሀገራቸው የመመለስ ስራ እየተሰራ መሆኑን ገልጿል። የመቀሌው ዘጋቢያችን ሙልጌታ ጽፋ ዝርዝር ዘገባውን ያስደምጠናል።
በትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ለሳውዲ አረቢያ ንጉስ ሳልማን ቢን አብዱል አዚዝ አልሳውዲ ደብዳቤ ተጻፈው ባለፈው ሐምሌ ወር ነበር። እስካሁን ለደብዳቤው የተሰጠ ምላሽ ባለመኖሩ ግን ሌላ የማስተዋሻ ደብዳቤ በትናንትናው ዕለት መላኩን የክልሉ ሰራተኛና ማህበራዊ ጉዳይ ቢሮ ዋቢ ያደረገው የትግራይ ቴሌቪዥን ዘግቧል። የተላከው ደብዳቤ የኢትዮጵያና የሳውዲ አረቢያ ግንኙነት ዘመናት ያስቆጠረ መሆኑ ያልነጃሺ መስጊድ በመሳሌነት በመጥቀስ ይገልጻል። በየጊዜው በሚያጋጥሙ ችግሮች ሳውዲ አጋር ሆና እንደቀጠለች ማንሰቷል። በሺዎች የሚቆጠሩ የትግራይ ተወላጆች ቀይ ባህርን አቋርጠው በርስ በርስ ጦርነት በመተታመሰው የመን በኩል ህጋዊ ባልሆነ መንገድ ወደ ሳውዲ ሲገቡ ሀገራቸው ስትቀበላቸው መኖሯ ማስታውሷል። በአሁኑ ጊዜ በመጠለያ ያሉ ስደተኞች ወደ ሀገራቸው እንዲመለሱ የሳውዲ መንግስት ጥረት ቢያደርግም የኢትዮጵያ የፌደራል መንግስት አሳማኝ ባልሆነ ምክንያት ፈቃደኛ አልሆነም ብሏል። የትግራይ ክልል ምክትል ፕሬዝዳንት ደብዳቤም በችግር ውስጥ የሚገኙ የክልሉ ተወላጅ ስደተኞች ወደ ሀገራቸው እንዲመለሱ የፌደራል መንግስት ፈቃደኛ ባለመሆኑ ቀጥታ ከሳውዲ ወደ መቀለ አሉላ አባ ነጋ ዓለም አቀፍ ኤርፖርት ቢመጡ እንቀበላቸዋለን ይላል የተጻፈው ደብዳቤም። በመጠለያ ካምፖች ያሉ ኢትዮጵያውያን ወደ ሀገራቸው እስኪመለሱ የኮሮና ቫይረስ ወረርሽኝ እንዲከላከሉ ምቹ ሁኔታ እንዲፈጠርላቸውም ጠይቋል። በዚህ ጉዳይ ከውጭ ጉዳይ ሚኒስቴር ምላሽ ለማግኘት ጥረት ብናደርግም አልተሳካም። ሆኖም የሚኒስቴር መስሪያ ቤቱ ባወጣው መግለጫ 2000 ኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ ከሳውዲ መንግስት ጋር በትብብር እየተሰራ መሆኑን አስታውቋል። በቅርቡ ከመስከረም 8 እስከ ጥቅምት 6 ባለው ጊዜ ውስጥ 2000 የኢትዮጵያ ስደተኞች ወደ ሀገራቸው እንደሚመለሱ ነው የውጭ ጉዳይ ሚኒስቴር መግለጫ ያመለከተው። በዚህ አመት በተለይ የኮሮና ቫይረስ ወረርሽኝ በተዛመተበት ከሚያዝያ እስከ ሐምሌ ወር ድረስ 3500 በአስቸጋሪ ሁኔታ ላይ ያሉ ዜጎች ከሳውዲ አረቢያ በመመለስ በለይቶ ማቆያ ማዕከላት በማቆየት ወደ የአካባቢያቸው መመለሳቸውንም ገልጿል። እንደ አውሮፓውያን አቆጣጠር ከግንቦት 2017 እስከ መጋቢት 2020 ባለው ጊዜ ውስጥም ከ40 ሺህ በላይ ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው መምጣታቸውንም መግለጫው ያመለክታል። ኢትዮጵያውያን ከውጭ የማስመለሱና መልሶ የማቋቋም ስራ የበርካታ የመንግስት ተቋማት ቅንጅት እንደሚጠይቅ አስታውቋል። ኢትዮጵያውያን ስደተኞች ወደ ሀገራቸው ለመመለስ ከሳውዲ አረቢያ በተጨማሪ ከቤሩት እና በየመን የሚገኙ ዜጎች ለማስመለስ እየሰራ መሆኑ ሚኒስቴር መስሪያ ቤቱ በመግለጫው አስታውቋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ሁልጌታ ለዘገባው እናመሰግናለን። ከዚሁ ዘገባ ጋር በተያያዘ በኢትዮጵያ ህገ መንግስት አንቀጽ 51 እዝባር 8 መሰረት የውጭ ግንኙነት ጉዳይ የፌደራል መንግስቱ ስልጣን መሆኑን ያስረዱት አንጋፋው የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር ካሳሁን ብርሃኑ የትግራይ ክልል ምክትል ፕሬዚዳንት ተከተሉት የተባለው አካሄድ ህገ መንግስቱን የሚጻረር ነው ብለዋል። ፕሮፌሰር ካሳሁን ብርሃኑ በስልክ ያነጋገራቸው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው። ፕሮፌሰር ካሳሁን ይህንኑ ከሚያብራሩበት ይጀምራሉ።
ህገ መንግስቱ ላይ በግልጽ የተቀመጠ ነው አንቀጽ 51 አንቀጽ 8 የፌደራል መንግስት ስልጣንና ተግባር በሚለው ስር የፌደራል መንግስት የውጭ ግንኙነት ፖሊሲን ይወስናል፣ ፖሊሲውንም ያስፈጽማል፣ ዓለም አቀፍ ስምምነቶችን ይዋዋላል፣ ያጸድቃል ይላል እና በማያሻማ ሁኔታ እንዲህ አይነት ግንኙነት አካሄዶችን በምንም መመዘኛ ለክልል መንግስታት ህገ መንግስቱ አልሰጠም። ህገ መንግስቱን የሚባረር አካሄድ ነው ምክትል ፕሬዚዳንት የተከተሉት ብዬ ነው የማስበው።
ለምን ይመስሎታል በእርሶ እምነት በቀጥታ ለሳውዲ ንጉስ ደብዳቤ መጻፍ የፈለጉት የትግራይ ክልል ምክትል ፕሬዚዳንት?
አሁን ይሄ ደብዳቤ የተጻፈው በሳውዲ የሚገኙ የትግራይ ተወላጆች ኢትዮጵያውያንን አስመልክቶ ነው። እኔ ባለኝ መረጃ መሰረት አሁንም የተወሰኑ ሰዎች ካለፉት ጊዜያት ጀምሮ ኢትዮጵያውያን በተለያዩ ምክንያቶች የታሰሩ፣ ተሰደው ህጋዊ የመኖሪያ ፈቃድ የሌላቸው ወደ ሀገሪቱ ሲመለሱ ነበረ። ይሄ አሁን ያነሳኸው ስልከተገጥያውን ለሳውዲው ንጉስ ከታ ደብዳቤ መጻፍ የሚያመለክተው ህገ መንግስትን የመጣስ ካሄድ በትግራይ ክልል መንግስት መሪዎች ከጊዜ ወደ ጊዜ ያደገ የመሄዱን ነገር ያሳያል። በህገ መንግስት ያልተፈቀደውን የምርጫ ኮሚሽን ማቋቋም፣ ምርጫውን ለማካሄድ በራሳቸው ወስኖ መንቀሳቀስን እና የመሳሰሉትን ያጠቃልላል። ይሄ ሲደረግ የማስበው አንደኛ ይሄ ዲፋክቶ ስቴት ያሉ ያቀነቅኑ የነበሩትን ነገር ተናግረው ለመቀጠል መሞከራቸውን ያሳያል።
ዲፋክቶ ስቴት ሲባል ለአድማጮች ግልጽ ለማድረግ ፕሮፌሰር ካሳሁን፣
ለምሳሌ እንደ ሶማሌላንድ ዲፋክቶ ስቴት ቆቁማለች፣ ግን በማንኛውም ሀገር እውቅና ያላገኘች በሶማሊያ ፌደራል መንግስት ደግሞ የኔ አካል ነች ተብሎ ይገባኛል ጥያቄ ነሳባት ሀገር ነች። ነገር ግን አንዳንድ መደበኛ መንግስታት የሚሰሩ ስራዎችን ታካሂድ እናያለን። አስተዳደርን ማዋቀር፣ ምርጫ ማካሄድ የመሳሰለው በትግራይና ያንን ለማድገም የነገሩ አዝማሚያዎች አሉ። ይህንን ያንጸባርቃል ብዬ አስባለሁ። ከተሳሳት ኩታረማለሁ። ሁለተኛው በጀመሩት መንገድ የትግራይን ህዝብ ይኸው አሁንም እያስገለልክ ነው፣ ልጆችህን በስደት ያሉ ልጆችህን ያው እየለዩ ችግር ላይ እንዲወድቁ ለማድረግ የሚደረግ እንቅስቃሴ ነው ብሎ የመቀስቀስ ሁኔታ ያካተተ ነው ብዬ አስባለሁ። ነገር ግን ይህ ትክክል አይመስለኝም። ምክንያቱም የኢትዮጵያ ፌዴራል መንግስት የትግራይ ተወላጅ የሆኑ ኢትዮጵያውያንን ለይቶ ለችግር እንዲገለጡ ቢያደርግ ሁላችንም በዝምታ የምናየው ነገር አይደለም። ስላልተደረገ ግን ምንም የምንለው ነገር የለም በአሁኑ ሁኔታ። ስለዚህ አንደኛ ይህንን ማድረግ አይችሉ፣ ለዚህ መልስም የሚያገኙ አይመስለኝም። እነሱም ደግሞ እስከዚህ ሞኝ አይመስለኝም፣ ለዚህ መልስ እናገኛለን በሚል ሳይሆን ያው ቀደም ብዬ የጠቀስኳቸው ሁኔታዎች ለማራመድ ያገለግላል በሚል የሞከሩት ነገር ይመስለኛል። ምክንያቱም ያሉላ አባነጋ ኤርፖርት በኢትዮጵያ አየር ክልል ውስጥ ነው ያለ፣ በኢትዮጵያ ግዛት ውስጥ ነው ያለ እና ይሄ መደበኛ አካሄድን ተከትሎ የሚከናወን ካልሆነ ህገወጥ የሆኑ ነገሮችን እንዲከናወኑበት በኢትዮጵያ አየር ክልል በኢትዮጵያ አየር ማረፊያ በግምታ እንዲታይ አይመስለኝም። ግን በዛም የሚያደርስ ነገር ይኖራል ብዬ አለፍ።
ፕሮፌሰር ካሳሁን ብርሃኑ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር፣ በጣም አመሰግናለሁ ስለ ጊዜዎት።
እሺ፣ እኔም አመሰግናለሁ።
እስክንድርን እናመሰግናለን። ቀጣዩ ቃለ ምልልስም ከዚሁ ከሳውዲ አረቢያ ከሚገኙ ስደተኞች ጋር የተያያዘ ነው። ከኮሮና ቫይረስ ስጋት ጋር በተያያዘ በሳውዲ አረቢያ እስር ቤቶች ውስጥ በአንድ ላይ ተፋፍገው የተቀመጡ ኢትዮጵያውያን የሚገኙበት ሁኔታ አስከፊ መሆኑን ገልጸው ወደ ሀገራቸው መመለስ እንደሚፈልጉ ይናገራሉ። በሳውዲ አረቢያና የመን ድንበር አካባቢ የሚገኘውና ጀዛን የተባለ የሚጠራው እስር ቤት ውስጥ እንደሚገኙ በስልክ የገለጹልን ስደተኞች ከስድስት ወራት በፊት ወደ ሀገራችሁ እንድትመለሱ ከመንግስታችሁ ጋር ተነጋግረናል በማለት በሳውዲ አረቢያ መንግስት ወታደሮች ወደ እስር ቤቶቹ እንዳስገቧቸው ይገልጻሉ። ነገር ግን ከዚያ ወዲህ ማንም እንዳልተመለከታቸው በቂ ምግብ እንደማያገኙና የሚገኙበት የእስር ቤቱ ክፍል ጠባብ በመሆኑ ከሚፈጠር መተፋፈንና ሙቀት የተነሳ ለህመም እየተዳረጉ መሆኑን ይገልጻሉ። ከሁሉ አካባቢ ተነስቶ በየመን የባህር ጉዞ ሳውዲ ለመድረስ 70 ሺህ ብር ያህል ማውጣቱን የሚናገረው አሁን በጀዛን እስር ቤት እንደሚገኝ የገለጸልንን ወጣት የኦሮምኛ ቋንቋ አገልግሎት ዘጋቢ ትግስት ገሜ በስልክ አነጋግራዋለች። ሰኞቹ ስላሉበት ሁኔታ ከሚያስረዳበት ቃለ ምልልሱ ይጀምራል።
ያፋዘን ቦታ ላይ ያለ ከሞቱ ግላላይ ካሉት ቦታቸው ለለው የኖር ነው ያለ እንጃ ማለት ስድስት ሰራችን በኮሮና ምክንያት ካውሳሰር ነው ከየመን ከውጪ እና ሳውዲ አረቢያ ጦር ስሳቱ ሲፈርፈረጅ ይመጣል። የሆኛም ከዛ የበለጠ በዛ ሰዓት መሞት ምን ያጥሩ ነው?
ከየት ነው የተያዝከው አንተ?
በየመን ጋር አቋርጫ ወደ ራጎ የሚባል ቦታ የመጣሁት። እዛ ራጎ የሚባል ቦታ ላይ ሀዋላ አለ። ሀዋላ ሀዋላዎች እያታወሉ አሉ። እዛ ካወልኩ በኋላ እየጠበቁ ሳለ ሰዓት ነው ኮሮና ተከሰተ ብለው ሁቲዎች ተኩስ ተኩስ ማለት ነው በተጠላንበት አካባቢ። ከዛ በኋላ እነሱ ተኩስ ሊተኩስብን የመጡ ተፈለቀ ወደ ሳውዲ መግባት ነበር ያለብን። ወደ ሳውዲ አረቢያ ስንቦርድ ደግሞ ሳውዲ አረቢያ ከዚ እኛን ከባድ መሳሪያ ይደርግብን ጀመ።
በእግር ነበር የምትሄዱት?
አዎ በእግር ነው ሄደው በያው ጫካ ነው። ጫካ ዋተል ያው ወታደሮች አሉ። ከመን ከውጭ ሲያባሩ ነው ወደ ሳውዲ አረቢያ ድንበር ስንጠቀ ሳውዲ አረቢያ ድንበር ቦታ ፋይቶች ተኩስ ተኩስ ብለኛ ላይ ማለት ነው። እንደሱ የሞተ ሞተ የተረፈን ተረፈ። በዛ አጋጣሚ አንዴ ወደዛ እየተመለሰ እነዛ ሲመስቶ እንደገና ደግሞ ወደ ሳውዲ ስትመለስ ወንዝ ላይ ነበር የፈሰሰው ማለት ነው። እዛኛው ሜዳ ተደግሞ ወደዚኛው ሜዳ ስል እዛ ወንዝ ላይ ለብዙ ቀን አደር ማለት ነው። እዛ ወንዝ ላይ ልጆች በእግራችን እንገባለን እያሉ በጫካው ሲያፋሩ ነበረ። ብዙ በሳውዲ አረቢያ ጦር ቶባቸው ሞተዋል። እዛ በኋላ የሳውዲ አረቢያ መንግስት ከኢትዮጵያ ጋር በመነጋገር ነው ብሎ ወደ ሀገራችሁ ልሸኛቸው ወደ ሳውዲ አረቢያ ግቡ ብሎ እጃችን ሰጠር
ሆኑ ነበር። አንድ ላይ የነበራችሁ በዛው
ትክክለ ነው። አንድ ላይ የነበሩ በዚህ ቦታው ተከማሙ ተከማሙ ያኒ ታሪክ ታሪክ አለ ሁሉ ማለት ተከላይ ግን የገባሩ ትክክለ ነው። ወደዚህ የገባሩ ማለት ነው። ቶሎ ቶሎ አራት አራት ነው አንድ ላይ ተከማች የነበረ ስለዚህ ዳመጣ በኋላ ከላይ ተለቆጠረ ወደ 6000 ምናምን ነው የሆነው። እና ከዛ በኋላ ያው እዚህ ሰርቬት ውስጥ ወደ ሀገራችን ተበራላችሁ በማለት ግዴ ታብቁ ብሎ ካስተባ 6 ነው።
እንግዲህ አንድ ክፍል ውስጥ ብዙ ሆናችሁ እንዳላችሁ ነው የነገርከኝና የእስር ቤት ውስጥ ያለው አያያዝ ምን ይመስላል?
እግር ስሬ ፓርክ አራባትን ስድስት ወር ሌላ ለንኳ ምናልባችን ልጅ ስድስት ተፈጠረው ተፋት ነው ሙቀት ነው። በዛ ላይ ራሱ ሴ ነው መበታተፈ ምን ስለ መሻራቅን በቃ ሄዱ ነው ተፋት የለም ሄዱ ሙቀት በጣም ሀይ ነው። ሳውዲ አረቢያ መንግስት ተውስል ቀድሞ የገቡ ሰዎች ነበሩ። ውስጥ ላይ የነበሩ ሰዎች እያዘኛ ተቀላቀላቸው ማለት ነው። አሁን በቃ የዚህ አለ ጅዛ እስር ቤት በጣም ያስጠላ እስር ቤት ነው። ሽንት ቤቱ ሞልቷል። በለት ላይ ነው የምንተኛው። የምንበላው ምግብ በትንሽ የሩብ ሊትር ይቸሪው ሩብ ሊትር ትን ከሬት ሊትር በታች የመጨረሻ ሊትር ና አንድ ኩብዝ ይመጣልና ኩብዝ ነው የምትባረው። እንደዚህ አይነት ሁኔታ ስድስት ወር ቆይተናል እስካሁን ድረስ ማለት ነው። ለምን እንደዚህ እንደታሰቃዩ አንደባለ ሰው ሞተ በራሱ እያጠፋ የዛሬ 24 አካባቢ ነው የሆነ ጓደኛችን ከዚሁ ከዛ በፊት የሞታለ እኔ ባይን አየሁ። ዳይር የሚባል እስር ቤት ነው እዛ መጀመሪያ ያስገቡት። ከዛ ከዳይር ከእስር ቤት ነው ወደዚህ ወደ ዋናው ተር ያመጡን ማለት ነው። በጣም ብዙ ተፈቷል። በዛ ከልክ የመን እንደተፈበሩ ዳይር እስር ቤት የሚባለው በቃ በየተራ ነው። በቃ አንዴ ከተኛሽ መነሳታች ከተለህ ቦታ ታገኝ
ተጨናንቆ ማለት ነው።
አዎ ሰው ሰው በጣም የተጨናነቀ ዝም ብሎ መጀመር ነው ሰው በቃንዲ ከቆዩ መኝታ ታገኘው ግርግዳ ይዘሽ ከቆዩ ቆንጆ ከቆም ሰስትር ተጠቀጭ በቃ ሶስት ቀን አራት ቀን ማተል ይበታጋጣሚ ነበር ስንሰቃይ የሆነ ከረምን። ከዛ ስንጠቅ ተሪል የሚባል የዚዳ ፍርድ ዋና ፍርድ ሆናለ ወደዛ ደጉ ማለት እዛ ከገባ በኋላ ያው ማንም ሰው ጭራሽ ኛ ታይመ
ለቃለምልሱና መሰከናለን ወደ ተከታዩ ዘገባ እንለፍ። የአዋሽ ወንዝ ሙላት በመስራቅ ሸዋና በአርሲ ዞኖች ያስከተለው ጎርፍ ለ20ሺ ሰዎች መፈናቀል ምክንያት መሆኑን የክልሉ አደጋ ስጋት ቁጥጥር መምሪያ ኮሚሽን አስታወቀ። በሰው ህይወትና ከብቶች ላይ የደረሰ ጉዳት አለመኖሩን የገለጸው ኮሚሽኑ በሁለቱ ዞኖች 9 ወረዳዎች ውስጥ ለተፈናቀሉ ሰዎች የአደጋ ጊዜ እርዳታ እየቀረበ መሆኑን ገልጿል። ዋና ኮሚሽነሩ አባዲር አብዳ ለቪኦኤ እንደገለጹ የዘንድሮ የአዋሽ ወንዝ ሙላት ባልተለመደ ሁኔታ ያጋጠመና ከቆቃ ኤሌክትሪክ ኃይል ማመንጫ ግድብ የተለቀቀውን ጨምሮ ጉልበቱ የፈረጠመ ቢሆንም ቀድሞ በተሰራ ስራ በሰው ህይወት ላይ አደጋ እንዳላደረሰ ገልጿል። ያዳማው ዘጋቢያችን ሙክታር ጀማል ዝርዝር ዘገባለው።
ካለፈው ሳምንት መጨረሻ አንስቶ እስከ ትላንትና ድረስ ያዋሽ ወንዝ ሙላትን ተከትሎ በኦሮሚያ ክልል ሁለት ዞን 9 ወረዳዎች ውስጥ ነዋሪዎች መፈናቀላቸውን የኦሮሚያ አደጋ ስጋት አመራር ኮሚሽን ለቪኦኤ ገልጿል። ኮሚሽነሩ አቶ አባድር አብዳ እንደተናገሩት በሰሞኑ የጣለውን ዝናብ ተከትሎ የተፈጠረው ጎርፍ ከዚህ ቀደም ደርሶ የማያውቀባቸውን አካባቢ ማዳረሱንና አያሌ ቦታዎች ማጥለቅለቁን ጠቅሰዋል። በዚሁ መሰረት ወደ 20ሺ የሚጠጉ ሰዎች ከቀያቸው የተፈናቀሉ ሲሆኑ ከነበረ ቅድመ ዝግጅት በመነሳት በሰውና ከብቶች ህይወት ላይ የደረሰ አደጋ አለመኖሩን ተናግረዋል።
ዞኑ ሁለት ነው የጠዩ ወረዳ ነው ማለት ቀበሌ ወደ 42 ቀበሌ ነው ማለት አጠቃላይ በዚህ በውሃ ምላሽ ምክንያት ከቀያቸው የተፈናቀሉት አባወራ 6,700 ቤተሰብ 13,800 ተፈናቅለው 19,900
የደረሰው አደጋ የአዋሽ መሙላት ብቻ ሳይሆን በቆቃ የኃይል ማመንጫ ግድብ ውስጥ የነበረው ውሃ መለቀቁ አንድ ላይ እንዲወስ አድርጎታል የሚሉ ነዋሪዎች አሉ። ይህን በተመለከተ ቀድሞ መከላከል ወይ ደግሞ ሌላ መፍትሄ ማምጣት አይቻልም ነበር?
አዋሽ ውሃ ብቻ ራሱን ጉዳት አላደረሰም። ቆቃ ግድብም ከአቅም በላይ ስለሌላ እሱንም ያው ግድቡን ለማፈስ ስለሰጉ ውሃው የግድ እንደለቀቀ ተደረገ። ከዚህ ጋርም ተያይዞ ያው ወደ አዋሽ የሚቀላቀሉ ወደ 5-6 የሆኑ ትላልቅ ወንዞች አሉ። እነዚህ ተሰባስበ ነው አጠቃላይ ህብረተሰቡ ላይ ጉዳት ሊያደርስ የቻሉት። ጉዳቱ እንደሚደርስ ቅድማ ጥንቃቄ እንዲደረግ፣ በህብረተሰቡ ውስጥ ከፍተኛ ስራ እንዲሰራ፣ ለጉዳት እንዳይጋለጥ ስራዎች ተሰርተው ነበር። ያም ሆነ ይህ ከአቅም በላይ በሆነ ነገር ጉዳቱ ሊደርስ ይችላል።
በወንዙ ሙላትና በተፈጠረው ጎርፍ የተፈናቀሉ ሰዎችን በተመለከተ እንጂ የወደመ ንብረትን መጠን በተመለከተ እስካሁን መረጃ ተጠናቅሮ እንዳላለቀ አቶ አባድር ተናግረዋል። በጎርፉ የተጠቁ ቋሚ ንብረቶችና የተጠለቀለቁ ያርሶ አደሮች ማሳ መጠናቸው ተተምኖ ለህዝብ ይፋ እንደሚሆንም ገልጸዋል። አሁን አብዛኛዎቹ ሰዎች በተለያየ ቦታ የተጠለሉ መሆኑን የገለጹት አቶ አባድር ባሉበት ለተጨማሪ ችግር እንዳይጋለጡ ያስቸኳይ ጊዜ እርዳታ እየተደረገላቸው መሆኑንም ገልጸዋል።
ፕላስቲክ ሺት በቁጥሩ ወደ 1478 ሆን ተመር በኪሎግራም ወደ 1478 መሆን፣ ወተት በካርቶን 474፣ አልሚ ምግብ 71 ኩንታል፣ ፍራሽ ብርድ ልብስ አጠቃላይ ወደ 4000 መሆን፣ ሌላው ሩዝ የዝናቡ
ወቅት ለምን ያህል ጊዜ እንደሚቆይ እስካሁን ያልተለየ በመሆኑ ተፈናቃዮቹ ባሉበት ቦታ ለምን ያህል ጊዜ ይቆያሉ የሚለው አሳሳቢና ግምት መውሰድ አስቸጋሪ በመሆኑ መንግስት ስለቀጣይ አቅጣጫዎች የሚመክርበትና መፍትሄ እንደሚቀመጥም አቶ አባዲር አብዳ ተናግረዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
ሙክታርን ያደረሰን ዘገባ እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.vnews.com ላይ እንገኛለን። በፌስቡክ @vnews በትዊተርም እንዲሁ #vnews ብላችሁ ፈልጉን፣ ተከታተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ወደ ተከታዩ ዘገባ እንለፍ። ደህንነትና ፍትህ በኢትዮጵያ ላሉ የትግራይ ተወላጆች የሚል አላማና መጠሪያ ይዘው የሚንቀሳቀሱ ዜጎች በዛሬው ዕለት በዋሽንግተን ዲሲ የውጭ ጉዳይ መስሪያ ቤት ፊት ለፊት ተቃውሞና ድጋፍን ያጣመረ ሰልፍ አካሂደዋል። የሰልፉ አዘጋጆች ለአሜሪካ ድምጽ እንደተናገሩት በአምባገነንነት የከሰሷቸው የጠቅላይ ሚኒስትር አብይ አህመድ መንግስት ኢትዮጵያ ውስጥ በሚፈጸሙት የሰብአዊ መብት ጥሰትና በተለይም የትግራይ ተወላጆች ላይ እየፈጸሙት ነው ያሉትን በደል የተቃወሙ ሲሆን በትግራይ ለሚካሄደው ምርጫ ደግሞ ድጋፋቸውን ለመግለጽ የዛሬውን ሰልፍ ማዘጋጀታቸውን ገልጸዋል። ደረጀ ደስታ ዝርዝሩን ይዟል።
ዛሬው ሰልፍ አዘጋጆች አንዱ የሆኑት አቶ የማነ ሐለፎም ስለ ተቃውሞ ሰልፉ አላማና ዝግጅት የሚከተለውን ብለዋል።
ያዘጋጀነው ወሽመተት ዲሲ አካባቢ የምንገኝ የትግራይ ተወላጆች ነን። በአብዛኛው ግን ሌላ ኢትዮጵያውያንም የሚሳተፉበት ሰልፍ ነው። የሰልፉ አላማ ባጭሩ በአንድ በኩል በፌደራል መንግስት ደረጃ በአገሪቱና በኢትዮጵያ ሕዝብ ላይ የደረሰ ያለውን በደል የዓለም ሕብረተሰብ እንዲያውቅ ማድረግ ነው። ሁለተኛው ደግሞ በተቃራኒ የትግራይ ሕዝብ ደግሞ የራሱ መብት የመጠቀምና ራሱ ታግሎ ያገኘውን የራስን እድል በራስ መወሰን መገለጫ የሆነውን ምርጫ ለማካሄድ አሁን እየተጋጀ ስላለ ያንንም ለመደገፍ
ስለዚህ የተቃውሞና የድጋፍ ሰልፍ ነው ማለት ነው የሚካሄደው።
ትክክል ነው። እንቃወማለን ትግራይ አካባቢ እየተደረገ ያለው የህዝቡ የመምረጥ መብት ደግሞ እንዲከበር ያንኑ ደግፈን ሰልፍ ያደረግነው ነው።
ይህንኑ የድጋፍና የተቃውሞ ሐሳብ በማጠንከር የሰልፉ ሌላኛው አዘጋጅና በአሜሪካ የትግራይ ማህበር ጽህፈት ቤት ፕሬዝዳንት የሆኑት አቶ አሉላ ሰለሞን የሚከተለውን ተናግረዋል።
በዋናነት የሰልፉ ዓላማ ድርብ ዓላማ ነው ያዘው፣ የድጋፍም የተቃውሞም ሰልፍ ነው። ድጋፉ በትግራይ ክልል እየተካሄደ ያለው ምርጫ የትግራይ ህዝብ በህገ መንግስቱ የሰፈረ መብቱ እንዲሁም በዓለም አቀፍ ደረጃ እውቅና የተሰጠው የራስን እድል በራስ የመወሰን መብቱ ተጠቅሞ የሚያካሄደውን ስድስተኛ ክልላዊ ምርጫ በመደገፍ ነው። በሌላ በኩል ደግሞ የትግራይ ተወላጆችን ጨምሮ የተለያዩ ብሔር ተወላጆች በኢትዮጵያ መንግስት በጠቅላይ ሚኒስትር አብይ መሪነት እየተፈጸመ ያለ ግፍ፣ ግድያ፣ እስራት የፖለቲካ አሳሰባቸው ብቻ የተለየ በመሆኑ እየታሰሩ ያሉ ዜጎች ያንኑ ተግባር እየፈጸሙ ያሉ አካላትን ለማውገዝ ለመቃወም ነው።
በትግራይ አንጻራዊ ሰላምና መረጋጋት መኖሩ በዲሞክራሲም ረገድ ምርጫ የሚካሄድበት ሂደት መኖሩ ነው የሚነገረው። በክልሉ ደረሰ የተባለ በደል ወይም በፌደራል መንግስቱ በክልሉ ላይ ደርሷል ተፈጽሟል የተባለው በደል ምንድነው እናንተም ተቃወሙት?
እኛ የምንቃወመው የፌደራል መንግስቱ አሁን ላለፉት 2 አመታት ትግራይን በጸጥታ በኢኮኖሚ ጫና እያደረገ ነው። ለምሳሌ ትግራይን ከተቀረው የኢትዮጵያ ክፍል ጋር የሚያገናኘው መንገድ ለ2 አመት አሁን 3ኛ አመቱ እንደተዘጋ ነው ያለው። ይሄ እንደ ሀገር አንድ ህዝብ አንድ ሀገር ነን ብለን ለመቀጠል ያስቸግራል። አንድ ሀገር ውስጥ አንዱ መንገድ ዘጊ አንዱ ደግሞ መንገድ ተዘግቶበት የሚጎዳ ከሆነ ሀገር አለን ለማለት ራሱ ይከብዳል። አንድ ይሄ ነው። መንገዱ ደግሞ የፌደራል መንግስት መንገድ ነው። ስለዚህ የፌደራል መንግስት ይሄንን መንገድ በኃይልም ቢሆን ማስከፈት ነበረበት። ይሄንን የማድረግ ግዴታ አለበት ብለን ነው የምናምን። ከዚህ በተጨማሪ ወደ ትግራይ የሚሄድ ኢንቨስትመንት በኢንቨስትመንት ኮሚሽን ደረጃ የፌደራል መንግስት መስሪያ ቤት ትግራይ ትይዱ እየተባለ ነው ኢንቨስተሮች እንዲመለሱ እየተደረገ ያለው ያልሆነ አሁን በገለጽከው መሰረት እንዲያውም ባንታራዊ ትግራይ ውስጥ ሰላም አለ መረጋጋት አለ ግን የፌደራል መንግስት ኢንቨስትመንት ኮሚሽን የሚናገረው ለኢንቨስተሮች ትግራይ ብትሄዱ ጦርነት ነው ያለው ችግር ነው ያለው ብትጠጣ አለ ሰላም የለም መረጋጋት የለም ስለዚህ ዛብ ትሄዱ ትከፍራላችሁ እያለ ነው ኢንቨስት የመረጃ ይመጣል ይላክልናል።
በሰልፉ ላይ ተሳታፊ ከነበሩት መካከለም አዛ ግደይ አንዷ ነበሩ እንዲህ ብለዋል።
ዛሬ ሶስት ጉዳዮችን ላይ እንትን ለማለት ነው የመጣሁት። ያው የመጀመሪያ የትግራይ ህዝብ ህገ መንግስታዊ መብት ተጠቅሞ አሁን በቅርብ ለሚያካሂደው ክልላዊ ምርጫ ድጋፌን ለመግለጽ ነው። እንዲሁም የፌዴራል መንግስትም ሆነ ሌሎች አካሎች ይህ ምርጫ እንዳይሳካ የሚያደርጉት እንቅስቃሴ ሁሉም እንዲያቆሙና ትግራይ ህገ መንግስታዊ መብትን ተጠቅሞ የሚፈልገውን መንግስት የመሾም የመምረጥ መብት እንዳለው እኔም እንደ ትግራይ ተወላጅ እሱም ደግፌ እዚህ ተገኝቻለሁ። ሁለተኛው ያው የፌዴራል መንግስት የትግራይ ተወላጆችና ሌሎች ብሔር ብሔረሰቦች ላይ እያደረሰ ያለው ጥቃት እንዲያቆም ነው። በሶስተኛና በዋነኝነት ዛሬ የመጣሁበት ደግሞ በሳውዲ አረቢያና በየመን እየተሰቃዩ ያሉ ኢትዮጵያን ስደተኞች የኢትዮጵያ መንግስት እንደ መንግስት ወስዶ ዜጎቹ ወደ ሀገራቸው እንዲመለሱ ማድረግ ሲኖርበት ለፖለቲካ ፍጆታ ሲል እነዚህ ዜጎች ወደ ሀገራቸው እንዳይገቡ በኮቪድ ምክንያትም ሆነ ሌሎች ምክንያቶች እየደረደረ እንዳይመጡ እየከለከለ ስለሆነ የነሱንም ድምጽ ለመሆን የመጣሁት ማለት ነው።
ያለፉትን 5 አመታት በፕሬዝዳንት ጆን ማጉፉሊ ስር ያሳለፈችው ታንዛኒያ በመጪው ጥቅምት ምርጫ ለማካሄድ እየተሰናዳች ነው። በትልልቅ መሰረታዊ ልማት ግንባታዎችና ሙስናን በመዋጋት ትልቅ ስም ያተረፉት ማጉፉሊ በልማት ዙሪያ የሚነሱ ትችቶችን ጆሮ ዳባ ልበስ በማለትና ተቃዋሚዎቻቸውንና ነጻውን ፕሬስ በማፈን ይወቀሳሉ። ዘገባውን ከዳሬ ሰላም ያደረሰን ቻርልስ ኮምቤ ነው። ስምንሽ ቆየ እንደሚከተለው አጠናቅራለች።
የ87 አመት አዛውንት የሆኑትን ዘይነቡ መሐመድን ጨምሮ 16 በመቶ በሚሆነው የታንዛኒያ ገጠራማ ክፍል የሚኖሩ ሰዎች ላለፉት 30 አመታት የኤሌክትሪክ አገልግሎት አላገኙም። በግንባታ ላይ ያለው የሩፊ የውሃ ኃይል ማመንጫ ግንባታ ሲጠናቀቅ ግን ዘይነቡ አቅማቸው በሚፈቅደውና በርካሽ ዋጋ ኤሌክትሪክ እንደሚያገኙ ተስፋ ያደርጋሉ።
የኤሌክትሪክ ግንባታው ሲጠናቀቅ የኩራዝ መብራት መጠቀም አቆማለሁ። ኤሌክትሪክ አገልግሎት ስለማገኝ ህይወት የተሻለ ይሆናል።
ፕሬዝዳንት ጆን ማጉፉሊ በታንዛኒያ ከጀመሯቸው ግዙፍ ግንባታዎች አንዱ የሆነው የውሃ ግድብ እንደ አውሮፓውያኑ አቆጣጠር በ2022 ይጠናቀቃል ተብሎ የሚጠበቅ ሲሆን 2100 ሜጋዋት የኤሌክትሪክ ኃይል በማመንጨት የታንዛኒያን የኃይል አቅርቦት በሶስት እጥፍ እንደሚያሳድገው ፕሬዝዳንቱ ተናግረዋል።
ቱናይማኔ ኩቧ
We believe that when completed,
መርሃ ግብሩ ሲጠናቀቅ ብዙ ሰዎች የሳት ማንደጃ እንጨቶችና ከሰል መጠቀምን ያቆማሉ። በመትኩ በርካሽ ዋጋ የኤሌክትሪክ ተጠቃሚዎች ይሆናሉ።
የውሃ ኃይል ማመንጫው ግንባታ የሚካሄደው ሴሉስ ጌም በተሰኘ ስፋቱ ስዋዚላንድን እንደሚያክለው የሀገሪቱ የዱር እንስሳት መጠበቂያ እንዲሆን በተከለለ ቦታ ላይ ነው። በአብዛኛው የማጉፉሊ ፕሮጀክቶች ላይ ትችት የሚሰነዝሩት የተፈጥሮ ጥበቃ ተከራካሪዎች ግን የውሃ ማመንጫው ዋጋ ያስከፍላል ይላሉ ነው። ከተቾቹ አንዷ የሆኑት ፍሪዳ ሙስሊሙ ማዚንግራ ፕላስ በተሰኘ የተፈጥሮና አካባቢ ጥበቃ ላይ የሚሰራ ድርጅት ውስጥ ባለሙያ ናቸው።
The ecosystem of the Selous Game Reserve is specifically
በሴሉስ ጌም ያለው ስርዓተ ምህዳር ለዱር እንስሳዎች በጣም አስፈላጊ ነው። በዛ ቦታ ላይ የኤሌክትሪክ ማመንጫ ግንባታ ማካሄድ በአካባቢው የሚገኙትን የተለያዩ ዝርያዎች እንዲጠፉ ያደርጋቸዋል።
የፕሬዝዳንት ማጉፉሊ ደጋፊዎች ከጎረቤት ሀገሮች ሩዋንዳና ዩጋንዳ ጋር የሚያገናኘው የባቡር ሀዲድ ግንባታን ጨምሮ በተለያየ መጠን እየተሰሩ ያሉት ሰፋፊ ግንባታዎች የሀገሪቱን ኢኮኖሚ ያሳድገዋል ብለው ያምናሉ። ማጉፉሊ በሰፊው ያካሄዷቸው ባሉት የመንገድ ግንባታዎችና ሙስናን ለመቀነስ እየወሰዷቸው ባሉት እርምጃዎች ቡልዶዘር ወይም አፈር ገፊ የሚል ቅጽል ስም አሰጥቷቸዋል። በሌላ በኩል ግን የፕሬዝዳንቱ ተቺዎች የግሉን ነጻ ፕሬስና ተቃዋሚዎችን በማፈን ይወቅሷቸዋል። ከነዚህ ውስጥ አንዱ ጃሚ ፎረም የተሰኘ የተደበቁ ምስጢሮችን የሚያጋልጥ የማህበረሰብ ሚዲያ መስራች ማክሲኖ ሜሎ ነው።
ni ripitia ku
I have experienced.
በተደጋጋሚ በተለያዩ ባለስልጣናት ፊት ቀርቤ ተጠይቄያለሁ። በፖሊስ ተይዤ ታስሬያለሁ። የተለያዩ ክሶችም ይቀርቡብኛል። ከ2016 የጎረጎሰውያኑ ዘመን ጀምሮ 148 ጊዜ ተከስሼ ፍርድ ቤት ቀርቤያለሁ።
በተለምዶ ቻዴማ ተብሎ የሚጠራው ለዲሞክራሲና መሻሻል ተቃዋሚ ፓርቲ በቅርቡ ከስደት የተመለሱትን ቱንዱ ሊሱን በጥቅምት ለሚደረገው ምርጫ የማጉፉሊ ተፎካካሪ እንዲሆኑ አቅርቧቸዋል። ማጉፉሊን በአደባባይ በመተቸት የሚታወቁት ሊሱ በ2017 ሀገራቸውን ጥለው የተሰደዱት ባልታወቀ ሰው 16 ጊዜ በጥይት ከተመቱ በኋላ ነው። የፓርቲያቸው ምክትል ጸሐፊ የሆኑት ሲንጎ ቤንሰን ታንዛኒያ አፈና ውስጥ ናት ይላሉ።
During these 5 years we
ባለፉት 5 አመታት ከህገ መንግስቱ በተቃራኒና ከህግ ውጪ በሆነ መልኩ የፖለቲካ ፓርቲዎች እንቅስቃሴ እንዲያደርጉ ተከልክለዋል። ይሄ ዲሞክራሲን ማጥፋት ነው። ምክንያቱም ዲሞክራሲ ህዝብ በነጻነት ሐሳቡን እንዲገልጽና የተለያዩ አማራጭ ሐሳቦች ያሏቸው የፖለቲካ ፓርቲዎች እንዲኖሩ ይጠይቃል።
ፕሬዝዳንት ማጉፉሊ ባሳለፍነው ነሐሴ ወር ላይ የምርጫ ዘመቻቸውን ሲጀምሩ ታንዛኒያን ከዝቅተኛ ገቢ ወደ መካከለኛ ገቢ ያላቸው ሀገራት ተርታ ማሳደጋቸውን አጽንኦት ሰጥተውታል። ተቃዋሚዎቻቸው ነጻነት ማጣትን እንደ ጥቁር ነጥብ ይዙባቸውም ደጋፊዎቻቸው የኢኮኖሚ እድገቱ ለታንዛኒያ ብሩህ ተስፋ ይዞ እንደሚመጣ ያምናሉ።
እና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@news.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁንን አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። የድሬዳዋ ፖሊስ የአደንዛዥ እጽ ምርትና ዝውውር አሳሳቢ ሆኗል አለ። በመስራቅ ኦሮሚያና በድሬዳዋ ጭምር የተመረተ የሚዘዋወረው አደንዛዥ እጽ በሀገር ኢኮኖሚና በዜጎች ጤንነት ላይ ችግር እየፈጠረ ነው ብሏል። በትላንትናው ዕለት 200 ሊትር በሚይዝ በርሜልና በአራት ጆንያዎች የነበረ ካናቢስ የተባለ አደንዛዥ እጽ በቁጥጥር ስር መዋሉን ፖሊስ አስታውቋል። የድሬዳዋ ፖሊስ ህዝብ ግንኙነትን መግለጫ አዲስ ቸኮል ተከታትሎታል።
በዋናነት መነሻው ምስራቅ ኦሮሚያ ያደረገ የአደንዛዥ እጽ ዝውውርን ለመቆጣጠር የድሬዳዋ አስተዳደር ፖሊስ ጥረት እያደረኩ ነው አለ። የኮሚሽኑ ህዝብ ግንኙነትና የለውጥ ስራዎች ዳይሬክተር ኮማንደር ገመቹ ካቻ የድሬዳዋ ፖሊስ ከፌዴራል መረጃና ደህንነት ጋር በመተባበር በርካታ መጠን ያለው ካናቢስ የተባለ አደንዛዥ እጽ በቁጥጥር ስር መዋሉን አስታውቋል።
ባለፈው ሳምንት አደገኛ የካናቢስ እጽ 200 ሊትር በሚይዝ ጀሪካን ሲዘዋወር በቁጥጥር ስር መዋላችን ይታወሳል። ትናንት ደግሞ ከምሽቱ 1 ሰዓት ገደማ በድሬዳዋ ከተማ ቀበሌ 09 ልዩ ቦታው አሸዋ ደርዘን ተራ ተብሎ ከሚጠራው አካባቢ ይሄውነኑ አደገኛ እጽ በአንድ ማዳበሪያ ሙሉ እና በኩርቱ ፌስታል የካናቢስ እጽ ተሞልቶ በባጃጅ በመሄድ ላይ እንዳለ ባጃጅ አሽከርካሪውን ከእጹ ጋር በቁጥጥር ስር ሊያውሉት ችሏል። ከዛ በኋላ ግለሰቡን በቁጥጥር ስር አውለው የፍርድ ቤት መበርበሪያ ትእዛዝ ነው የወጣበት። በዚያ በመበርበሪያ ትእዛዝ መሰረት 2 ግማሽ ማዳበሪያ የሚሆን አደገኛ የካናቢስ እጽና ሌላ በ200 ሊትር በሚይዝ ጄካን ውስጥ ሙሉ ማለት ነው አደገኛ የካናቢስ እጽ በቁጥጥር ስር አውሏል ማለት ነው።
ኮማንደር ገመቹ ካቻ አደንዛዥ እጹን ለመቆጣጠር በኋላነት አዘዋዋሪዎችና አምራቾች ላይ ትኩረት አድርገው እንደሚሰሩ ገልጸው በድሬዳዋ እየተያዘ ያለው አደንዛዥ እጽ ዋና መነሻው ምስራቅ ኦሮሚያ ነው ብለዋል።
በዋናነት እነኚህ አደገኛ እጾች ከድሬዳዋ አጎራባች ከተሞች ናቸው እየመጡ ያሉት እና በዋናነት ከዚህ ከምስራቅ ኦሮሚያ የሚመጣበት ሁኔታ አለ። አንዳንድ ጊዜም ደግሞ በአንዳንድ ግለሰብ መኖሪያ ቤት ውስጥም እስከ ማብቀል የተደረሰበትን ሁኔታ ፖሊስ በቁጥር ስር ያዋላባቸው ቦታዎችም አሉ። ነገር ግን በአብዛኛው የሚመጡት ከአጎራባች ከተሞች መሆኑን የፖሊስ መረጃ ያመለክታል።
አደንዛዥ እጽን የሚጠቀሙ ዜጎች ላይ ከሚደርሰው ኢኮኖሚያዊና ማህበራዊ ቀውስ ባሻገር ለሌሎች ወንጀሎችም መንስኤ እየሆነ ነው ብሏል ኮማንደሩ።
ወጣቱ ይህንን በሚጠቀምበት ጊዜ ወንጀል ከመፈጸም ጋር ተያይዞ ቴንደንሲው ከፍ ይላል። ብዙ ጊዜ እንደውም የፖሊስ መረጃ የሚያመለክተው አስገድዶ ከመድፈር ጋር በተያያዘ ይህንን የካናቢስ እጽ የተጠቀሙ ወጣቶች ይህንን እንዳይፈጽሙ መረጃዎች አሉ። ይህ ብቻ አይደለም፣ በሌሎች ተጽዕኖ ስር በመውደቅ ፖለቲካሊ የሆኑ አላስፈላጊ ጥያቄዎችን በማንሳት ለሚደረገው እንቅስቃሴ ይህንን አደገኛ የካናቢስ እጽ ደግሞ ሁከትና ረብሻ ለመፍጠር ጥረት እንደሚደረግ ፖሊስ መረጃዎች አለው እና እንደ አጠቃላይ ይሄ መለስ የሚባል አይደለም። የካናቢስ ጉዳቱ ኢኮኖሚም አለ፣ ማህበራዊም አለ፣ ፖለቲካዊም አለ።
ኮማንደር ገመቹ ካቻ ተቋማቸው የአደንዛዥ እጽን ዝውውርና ተጠቃሚነት ለማስቀረት ወደፊትም በትኩረት እንደሚሰራ አስታውቀው ለዚህም የህብረተሰቡና የአጋር የጸጥታ አካላትን ትብብር ጠይቀዋል። በድሬዳዋ ከዚህ በፊትም በተለያየ ጊዜ በርካታ መጠን ያለው አደንዛዥ እጽ ተይዞ በቃጠሎ እንዲወገድ መደረጉን ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች፣ ከድሬዳዋ ወደ ባህር ዳር ጣና ሐይቅ እናመራለን። በጣና ሐይቅ ላይ የተከሰተው የእምቦጭ አረም አሁንም ለሐይቁ ስጋት ሆኗል ይላሉ የጣና ተቆርቋሪ ወጣቶች። በአሜሪካና በአውሮፓ የሚኖሩ ትውልደ ኢትዮጵያን የጣና ተቆርቋሪዎችም አሁንም ለእምቦጭ ማስወገጃ የሚውል ማሽን እየገዙ ወደ ስፍራው ይልካሉ። ሰሞኑን ከ5.8 ሚሊዮን ብር በላይ በሆነ ወጪ የተገዛ ማሽን ባህር ዳር ደርሷል። የጣና ሐይቅና ሌሎች የውሃ አካላት ልማትና ጥበቃ መስሪያ ቤት ግን በተለያየ ጊዜ በሰጡት አስተያየት አረሙ የሚወገደው በማሽን ሳይሆን በሰው ጉልበት ብቻ ነው ብለዋል። የባህር ዳሯ ዘጋቢያችን አስቴር ምስጋናው በጉዳዩ ዙሪያ ተከታዩን ዘገባ አጠናቅራለች።
የእምቦጭ አረም የጣና ሐይቅን መውረር ከጀመረ ድፍን 9 ዓመታት አስቆጥሯል። አረሙን ለማስወገድ ያስችላሉ የተባሉ ማሽኖች ተገዝተዋል። ጢንዚዛ ዋነኛ መፍትሄ ነው የሚል ምርምር በመገኘቱም ጢንዚዛ የማራባት ስራ ተከናውኗል። በባህላዊ መንገድም አረሙን ለማስወገድ ተሞክሯል። እስካሁን ግን ጣና ሐይቅን ከእምቦጭ አረም ለማስለቀቅ የሚያስችል መፍትሄ አልተገኘም። በሌላ በኩል ከውጭ ሀገር ተገዝተው የሚመጡ ማሽኖች ከሐይቁ ስነ ምህዳር ጋር የሚጣጣሙ አይደሉም በመባሉ ሀገር በቀል ማሽን ተሰርቷል። ቆየት ብሎ ደግሞ አረሙ በማሽን ሊወገድ አልተቻለም ሲባል ለዚህ ዓላማ በመንግስት የተቋቋመው መስሪያ ቤት አስታውቆ ነበር።
ማሽኖቹ ራሱ ከጣና ሐይቅ ጋር አብረው የሚሄዱ አይደሉም። በሙሉ አቅማቸውም ባይበላሹ ማለት ነው። ባይበላሹ በሙሉ አቅማቸውም ሲሰሩ ኤፊሽንት አረሙን ካስተዳደሩ ባነሰ ነው እየወጡት።
በባህር ዳር ከተማ የሚገኙ ነዋሪዎች በተለያዩ ጊዜያት አረሙን በእጃቸው ለመንቀል በበጎ ፈቃደኝነት ተሰማሩ። ከነዚህ ወጣቶች መካከል በላቸው መላኩ የተባለው ወጣት አንዱ ነው። የሐይቁ ሁሉና አሁንም አደጋ ላይ ነው ይላል።
እምቦጭ በአሁኑ ሰዓት በጣም አስቸጋሪና አስጊ ሁኔታ ላይ ነው ያለ። ከ120 ኪሎ ሜትር በላይ የሐይቁን ዳርቻ እንደወረረው የተለያዩ ባለሙያዎች እየነገሩ ነው የቆየ ነው። በቆየንባቸው አካባቢዎችም ያየነውና የተገነዘብነው ነገር ምንድን ነው? ነገ ጣና የሚባለውን ሐይቅ እንደማናየው እርግጠኛ ሆኜ መናገር እችላለሁ። በከፍተኛ ደረጃ እየተስፋፋ እንዳለ ቅድም ለማለት ሞክሬያለሁ። አጠቃላይ ደለሎች እየተሰሩ ነው። ጣና ከነበረበት የአማካይ ጥልቀቱ 9 ሜትር ነበር። አሁንም መረጃዎች እንደሚያሳዩት ወደ 4 ሜትር ዝቅ እንዳለ ያሳየናል። በሂደት ይህ ሐይቅ የነበረው ቦታ ሜዳ ሊሆን እንደሚችል ምንም ጥርጥር የለኝም ማለት ነው።
ምን መደረግ አለበት?
መጀመሪያ ደረጃ በምሁራን መካከል መግባባት መኖር መቻል አለበት። ከዛ ላይ መንግስት በራሱ በዚህ ጉዳይ ላይ ትልቅ ትኩረት ሰጥቶ እንቅስቃሴ ማድረግ አለበት። አሁንም እኛም ባየነውና በተገነዘብነው የመንግስት ትኩረትን በጣም የላላ እንደሆነ ነው ያሳየን ማለት ነው።
የጣና ሐይቅና ሌሎች የውሃ አካላት ልማትና ጥበቃ መስሪያ ቤት ኃላፊ ዶክተር አያሌው ወንዴ ግን በዚህ ሀሳብ አይስማሙም። የለም አረሙ እየቀነሰ ነው ይላሉ።
እያስኬድ ነው ያለ፣ አረሙ እየጨመረ ሳይሆን እየቀነሰ ነው በእኛ
የእምቦጭ አረምን የትኛው መንገድ እንደሚያስወግደው ስምምነት ላይ ባይደረስም በውጭ ሀገር የሚኖሩ ትውልደ ኢትዮጵያ ያቋቋሙት ዓለም አቀፉ ጣናን መልሶ ማቋቋም ማህበር በ5.8 ሚሊዮን ብር ወጪ የተገዛውን ማሽን ወደ ባህር ዳር ከሰሞኑ ልኳል። ወጣት ይርጋ ለማንባቸው ማሽኑን ለማድረስ ከዩናይትድ ስቴትስ እንደመጣ ይናገራል።
ይህ ማሽን 75 የፈረስ ጉልበት ያለውና ወደ 28 ሜትር ኪዩብ አጭሩ የሚል
ተቀጥሮ ያለው ትልቅ ማሽን ነው። ከገዛናቸው ሁለት ትልልቅ ማሽኖች ይሄ አንደኛው ሲሆን ምናልባት ሁለት ወር በኋላ ደግሞ ሁለተኛው ይገባል ማለት ነው። አጠቃላይ ወደ 364,000 የአሜሪካን ዶላር ነው።
ይህን ማሽን ስትገዙ ግን እዚህ ካሉ የመንግስት አመራሮች ጋር የተወያያችሁት ነገር ይኖራል?
ሌላ ሀገር ላይ የሚሰራ ማሽን እኛ አካባቢ ሲመጣ የማይሰራበት ምክንያት በራሱ እንቆቅልሽ። እኛ እንደ ማህበር ትልልቅ ባለሙያዎች ናቸው፣ ዩኒቨርሲቲ መምህራኖች ናቸው። በተለያዩ ጊዜ ኢትዮጵያ በሚመጡበት ጊዜ ለጣና ጊዜ ሰጥተው ጣና ላይ ጊዜ አስፍተው ተመራምረው ጥናቶችን ወስደው እንደዚህ ነገር መነጋገር ብችሉ ከመገዛቱ በፊት ወይም ደግሞ አያስፈልግም የሚለውን በአንድ ጠረጴዛ ዙሪያ መወያየት ብቻ ኖሮ አሁን ያለው ላልቸሰ ይችላል።
ዶክተር አያሌው ደግሞ አረሙ የሚጠፋው በሰው ጉልበትና በትራክተር ብቻ ነው የሚል አቋም ይዘዋል።
አብዛኛው ውጤት ላይ ያስመዘገበን ያለው አንደኛ የሰው ጉልበት በጣም በከፍተኛ ደረጃ የሰው ጉልበት ተጠቅሞ አቃጥሎ መውጣት፣ ከምንም በላይ ግን አሁን በእኛ በትራክተር አስሞክረን ውጤታማ ያገኘንበት አዲስ ኢኖቬሽን አንደኛ ከዚህ ሁሉ ይገጣጠም። ትራክተሩ የውጭ ምንዛሪ ይጠይቃል። ኢትዮጵያ ውስጥ የሚሰራ ትራክተር ነው። አሁን ወደ 10 ትራክተር አቁ ተሰጥቶን 10 ትራክተር እያሰራን ነው ያለን። አሁን 20 ትራክተር በ30ው ሳይት 30 ትራክተር እናረጋቸው። በጣም በቀላሉ ብዙዎቹ የተሰሩ የመጡት ማሽኖች በሙሉ አቅማቸው እንኳን ሰው አስተሶ የሚሸፍነው ናቸው። ነገር ግን አሁን ይሄኛው ግን እስከ 15 ድረስ ያውም በሀገር ውስጥ የተሰራ በአንድ ወጣት ጥረት የተሰራ ሆኗል እና በጣም
በውድ ዋጋ ተገዝተው ያለ ስራ የቀሩትና በብልሽት ምክንያት አገልግሎት ያቋረጡት ማሽኖች እጣ ፈንታ ምንድን ነው የሚል ጥያቄ አንስቼ ነበር ለዶክተር አያሌው።
ኦፕሬሽን ሲስተም ላይ ችግር አለብን። አንደኛ ትሬኒንጉ ያው የአምስት ቀን የሁለት ቀን የሶስት ቀን ስለሆነ መንዳት ነው እንጂ መጠቀን ምናምን የሚባል ነገር የለም። ስለዚህ አንዲት ነገር ስትበላሽ ወዲያው ቆማል። ወደብም የለንም። ስለዚህ ወደብ ስለሌለ የመስጠም ነገር ወትራቸው ጥሩ የመበላሸት ነገር እንደዚህ ኬር የማኔጅመንት ችግር አሁን ቢሆን አዲስ በሚመጡትም ቢሆን ሙሉ በሙሉ የመጠቀም እንትናችን ይህን ያህል ኢፌክቲቭ አይደለም።
የጣና ተቆርቋሪ ምሁራን ማህበረሰቡና መንግስት ተናበው እየሰሩ አይደለም። ይህ እስከ መቼ ይቀጥላል? ሌላው ለዶክተር አያሌው ያነሳው ጥያቄ ነበር።
የኤጀንሲ የህዝብ ክንፍ ያለው የቦርድ አመራር አለው። የራሱ ጣና ትረስት ፈንድ አካውንት አለው። በፋይናንስ ማገዝ ያስፈልግ በፋይናንስ ለዚህ የሚውል ብሎ መላክ ይቻላል። በግሩፕ መላክ መቆጣጠርም ይቻላል። እንዴት እንደዋለ እንዴት እንደወጣ መቆጣጠር ይቻላል። ነገር ግን ሳንቀራረብ ግን ዝም ብሎ በማህበራዊ ድረገጽ በመነጋገር ብቻ እንቦጭ አይፈታም። እንቦጭ የሚፈታው ተቀራርበን ስትራቴጂያችን ይዩት። ማንኛውም ዜጋ ስትራቴጂያችን ይዩ፣ ስትራቴጂያችን ይተቸው። ይህን ትችት አይቶ እገዛም ያደርግበት ሩም እያንዳንዱ ዜጋ አለው። ያንን ፕላትፎርም አዘጋጅተናል። ስለዚህ ያንን ፕላትፎርም እያየ ዌብሳይት አለን፣ ፌስቡክ እያየ እኛ የምናደርገው እየተቸ ጣናን መታደግ ነው የሚሻለን። ስለዚህ ሁላችንም ከዚህ ኤጀንሲ ጋር በጋራ እንድንተባበር ከኤጀንሲ ጋር ብቻ ሳይሆን አድቫይዘሪ ቦርድ አለው፣ አማካሪ ምክር ቤት አለው፣ ብዙ ክፍል ስላለው አሁንም የምሁራን ክንፉን አጠናሽተን ዩኒቨርሲቲዎችን አጠናሽተን እየሄድን ያለንበት ሁኔታ ነው። ነገር ግን እስከ ዛሬ አንድ መሪ እዚህ ጉዳይ ላይ ውሎ የሚል ተቋም ስላልነበረ አሁን ተፈጠረ የሚባለው ወጣ ገባ ያለ ነገር ወደ መስመር ለማስገባት እየሞከርን ያለ።
በጣና ሐይቅ ላይ የእንቦጭ አረም 900 ሄክታር አካባቢ መሸፈኑን በቅርቡ እየወጡ ያሉ መረጃዎች አመላክተዋል። የፌዴራል መንግስት ለጉዳዩ ትኩረት በመስጠት የአረሙን ማስወገጃ ማሽን ለመግዛት 300 ሚሊዮን ብር መመደቡን ጠቅላይ ሚኒስትር አብይ አህመድ ከወራት በፊት ለሕዝብ ተወካዮች ምክር ቤት ባደረጉት ንግግር መግለጫቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የተከበራችሁ አድማጮች ለምሽቱ ያስተናገናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ተናደሩ።